ይህ የፋሲካ እሁድ ነው። ያዳኘን ኢየሱስ ክርስቶስ የኃጢአት ክፍያና ለሁሉም የሰው ልጅ ትንሣኤ ምስጋና እና ክብርን የማስታወሻ ቀን ነው። እናመልከዋለን። ለእምነታችን ነጻነት፣ ስለ መሰባሰብ ነጻነት፣ ስለ መናገር ነጻነት፣ እናም በእግዚአብሔር የተሰጠን የምርጫ መብት እናመሰግናለን። ስለምኖርበት የመጨረሻው ቀን ነቢያቶች አስቀድመው እንደተናገሩት ማን እንደሆንን እና ምን እንደምናምን ብዙ ግራ መጋባቶች አሉ። አንዳንዶች የሐሰት ከሳሾች ናቸው እና መልካም የሆኑትን የሚንቁ፣ ሌሎች ክፋትን መልካም እናም መልካምን ክፋት የሚሉ እናም ጨለማውን ብርሃን እንዲሁም ደግሞ ብርሃኑንም ጨለማ ያደርጋሉ። በዙሪያችን ያሉ ሰዎች ለእምነታችን እንዴት መመለስ እንዳለባቸው ምርጫዎችን ሲያደርጉ የምርጫ ምግባር እግዚአብሔር ለልጆቹ ያለው እቅድ ጠቃሚ መሆኑን መርሳት አይገባንም። ከሟችነት ሕይወት በፊት በሰማይ ጉባኤ የቀረበልን የዘላለማዊ እቅድ የመምረጥ ስጦታን ያጠቃልላል። በታላቁ ጉባኤ ላይ ሰይጣን ተብሎ የሚታወቀው ሉሲፈር የእግዚአብሔርን እቅድ ለመቃወም ምርጫውን ተጠቀመ። እግዚአብሔር እንዲህ አለ፣ ምክንያቱም ሰይጣን በእኔ ላይ ስለተቃወመ እናም የሰዎችን ምርጫ ለማጥፋት ስለፈለገ እኔ ጌታ እግዚአብሔርን ሰጥቼዋለሁ፣ ወደ ታች እንዲጣል አድርጌዋለሁ። እናም ደግሞ የሰማይ ሰራዊት አንድ ሶስተኛው በምርጫቸው የተነሳ ከእኔ ፊታቸውን አዞሩ። በውጤቱም እቅዱን ለመቃወም የመረጡና ሉሲፈርን የተከተሉ የሰማይ አባት የመንፈስ ልጆች መለኮታዊ መድረሻቸውን አጡ። ኢየሱስ ክርስቶስም ምርጫውን በመጠቀም እንዲህ አለ፣ ይኸው እዚህ ነኝ፣ ላከኝ፣ ፍቃድህ ይፈጸም፣ ክብር ለዘላለም ያንተ ይሁን አለ። ኢየሱስ የሰማይ አባት እቅድን ለመደገፍ ምርጫውን ከተለማመደ በኋላ ብቻ ነው አባት እንደኛ አዳኝ የለየው እና የቀባው። ለሁሉም ቤዛዊ መስዋዕት ለመፈጸም አስቀድሞ እንዲሁ መረጠው። በተመሳሳይ ደግሞ ትእዛዛትን ለመጠበቅ ምርጫችንን ከተለማመድን በኋላ ብቻ ነው በእርግጥ ማን እንደሆነን በሙሉ ሁኔታ መረዳት የምንችለው እና የሰማይ አባታችን ለእኛ ያለውን በረከቶች የምንቀበለው። አካልን መቀበል፣ ማደግን፣ ደስታን መለማመድ፣ ቤተሰብ መኖርን እናም የዘላለም ሕይወት መውረስን እንድንችል ጨምሮ ትእዛዛትን ለመጠበቅ በግለሰብ በየጊዜው በሚቀያየሩ ግፊቶች ከክርስቶስ መሪነት አቅጣጫ እንዳይቀየር ፍቃድ ያለውን የቤተ ክርስቲያን ትምህርት ማወቅ አለብን። አሁን የምንደሰትባቸው በረከቶች ያሉት ከዚህ ሕይወት በፊት በሰራነው ምርጫ ምክንያት ነው። እነኚህን ቃላቶች ለሚሰሙት ወይም ለሚያነቡት ሁሉ ማንም ብትሆኑ እና ያለፈው ነገራችሁ ምንም ቢሆን ይህንን አስታውሱ። ያንን ተመሳሳይ ምርጫ በድጋሚ ለማድረግና እሱን ለመከተል ብዙ አልረፈደም። በኢየሱስ ክርስቶስ ባለን እምነት በኃጢአት ክፍያው በማመን ለኃጢአታችንንም ንስሐ በመግባት በመጠመቅ ከዚያ በኋላ መለኮታዊ የመንፈስ ቅዱስ ስጦታን እንቀበላለን። ይህ ስጦታ እውቀትንና መረዳትን ለመማር እና ምስክርነትን ለማግኘት ምሬትንና ጥንካሬን፣ ኃይልን እናም ኃጢአትን ለማሸነፍ መንጻትን እናም በመከራዎች ውስጥ ታማኝ ለመሆን መጽናናትንና ብርታትን ያመጣል። እነኚህ የማይነጻጸሩ የመንፈስ በረከቶች ትክክለኛውን ነገር ለማድረግ ነጻነታችንንና ኃይላችንን ያሳድጋሉ። ምክንያቱም የጌታም የመንፈስ ባለበት ከዚያ አርነት ነጻነት አለ። በዚህ በመጨረሻው ቀናቶች በመንፈስ አርነት መንገድ ስንራመድ የታማኝ ምርጫችን ጥቅም የእኛ የእምነት ምርጫ ላይ የተመረኮሰ መሆኑን ልንረዳ ይገባል። ሰይጣን ይህ ነጻነት የእኛ እንዲሆኑ እንደማይፈልግ አስቀድመን እናውቃለን። የምርጫ ስነ ምግባርን ለማጥፋት በሰማይ ሞከረ። አሁን በነጻነት ላይ ለእኛ መንፈሳዊ ሕይወትና መዳን ምንድን እና ለምን ነው ጠቃሚ የሆነው? እኛ የኋለኛው ቀን ቅዱሳን መተማመን እና መከላከል ያለብን የእምነት ነጻነት አራት የማዕዘን ድንጋዮች አሉ። የመጀመሪያው የማመን ነጻነት ነው። ማንም ሰው መወቀስ፣ መሰደድ ወይም ስለ እግዚአብሔር ባለው ወይም ባላት እምነት በግለሰብም ሆነ በመንግስትም ጥቃት መድረስ የለበትም። የእምነት አርነትን በተመለከተ መጀመሪያ የወጣው እምነታችን አዋጅ እንዲህ ይላል። እንደዚህ አይነት ህጎች ካልተቀረጹ እና ነጻ የህሊና ተግባርን ለግለሰብ ካልተረጋገጠ በቀር የትኛውም መንግስት በሰላም አይኖርም። የሲቪል ዳኞች ወንጀልን ማገድ አለባቸው፣ ነገር ግን ህሊናን መቆጣጠር በጭራሽ የለባቸውም ወይም የነፍስን ነጻነት መጨቆን የለባቸውም። ይህ መሠረታዊ የእምነት ነጻነት ከዚያ ጀምሮ በዩናይትድ ህዝቦች በሰው መብት አዋጅ ውስጥና በሌሎች ህዝቦች ላይ በዓለም አቀፍ የሰዎች መብት ሰነዶች እውቅናን አግኝቷል። የሁለተኛው የእምነት አርነት የማዕዘን ድንጋይ እምነታችንንና የምናምናቸውን ነገሮች ከሌሎች ጋር የማካፈል ነጻነት ነው። ጌታ ሲያዘን በቤታችሁ ስትቀመጡ ወንጌልን ለልጆቻችሁ ማስተማር አለባችሁ። ለሐዋርያቱም እንዲህ አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። እንደ ወላጆች የሙሉ ጊዜ ሚስዮናዎች እና አባል ሚስዮናዎች የጌታን ትምህርት በቤታችንና በዓለም ዙሪያ ለማስተማር በእምነት ነጻነት ላይ እንመረኮዛለን። ሦስተኛው የእምነት አርነት የማዕዘን ድንጋይ የሃይማኖት ድርጅት መመስረትና ከሌሎች ጋር በሰላም ማምለክ ነው። 11ኛው የእምነት አንቀጽ እንዲህ ያውጃል፣ ሁሉን ቻይ የሆነው እግዚአብሔርን ሕሊናችን እንደሚመራን የማምለክ መብት እንዳለን እናረጋግጣለን። እናም ሁሉም ሰዎች እንዴትም የትም ቢሆን ወይም ማንም የፈለጉትን እንዲያመልኩ እንደዚህ አይነት መብት እንዳላቸው እንቀበላለን። ዓለም አቀፍ የሰው መብቶች ሰነዶች እና ብዙ አገር አቀፍ መተዳደሪያ ደንቦች ይህንን መመሪያ ይደግፉታል። አራተኛው የእምነት አርነት የማዕዘን ድንጋይ እንደ እምነታችን የመኖር ነጻነት ነው። በቤትና በማምለኪያ ቦታ ብቻ ሳይሆን ነገር ግን በሕዝብ ቦታዎች ላይ እምነታችንን የመተግበር ነጻነት አለን። ጌታ በግላችን እንድንጸልይ ብቻ ሳይሆን ነገር ግን ወደፊት በመሄድ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ የእናንተ ብርሃን እንዲሁ በሰው ፊት ይብራ። አንዳንዶች ሰዎች በእምነታችን ወደ ሕዝብ አደባባይ ሳይንድ ስናመጣ ይቀርባቸዋል። እናም አስተሳሰባቸውና ድርጊቶቻቸው በማህበረሰብ ውስጥ ቻይነትን የሚጠይቁ እነኛው ተመሳሳይ ሰዎች በአብዛኛው ጊዜ አስተሳሰባቸው እና ድርጊቶቻቸው ላይ ቻይነትን ለሚመኙት ቻይነትን ለመስጠት በጣም ዝግጆች ናቸው። ለሃይማኖት አስተሳሰባቸው አጠቃላይ ክብር እጥረት ለሃይማኖቶችና ለተቋማት ማህበራዊ እና ፖለቲካዊ አለመቻቻል በፍጥነት እያበላሸ ነው። ለዓለማዊ መርሆች እጅ ለመስጠት ያደገ ግፊትን ስንጋፈጥ የሃይማኖት ነጻነታችንን አሳልፈን እንሰጣለን። እናም ምርጫችንን ስናጋልጥ መጽሐፈ ሞርሞን ስለ ሃይማኖቶቻችን ምን እንደሚያስተምረን ስናስብ በመጽሐፈ አልማ ላይ አምላካይ እናነባለን። እጅግ አጭበርባሪ እና ክፉ ሰው በህዝቡ ላይ ንጉሥ የፈለገውና ቤተ ክርስቲያን ህዝቦች ማስታወሻ የነበረውን በቤተ ክርስቲያን ያላቸው መብት እና ጥቅም ይከለክላቸዋል። ትክክል ነበር ብለው ለተሰማቸው ድምፃቸውን እንዲያነሱ በንጉሥ ሞዛያ ተምረዋል። ስለዚህ እያንዳንዱ ሰው እንዳስተሳሰበው በአምላካይ ይሁን ለእርሱ አንዱ ከሌላው የተለያየ አካል በመሆን በታላቅ ጸብና በአስገራሚ ጥል በምድሪቱ ላይ ሆኑ። በዚህ ውይይት ላይ የቤተ ክርስቲያን አባላትና ሌሎች በአንድ ላይ ለመሆን በአንድነት መንፈስን ለማየት እናም በመንፈስ ቅዱስ ተጽዕኖ ስር ለመውደቅ እድል ነበራቸው። እንዲህ ሆነ፣ የህዝቡ ድምፅ በአምላካይ ላይ ሆነ፣ እርሱም በህዝቡ ላይ አልተደረገም ነበር። የክርስቶስ ደቀ መዛሙርት እንደመሆናችን ትክክል ለሆነው ድምፃችንን ከፍ ለማድረግ የእኛ አይነት ኃላፊነት ካላቸው የሃይማኖት ሰዎች ጋር አብሮ የመስራት ኃላፊነት አለብን። አባሎች ለቤተ ክርስቲያን እንደሚናገሩ ይግባኝ ማለት ወይም ይመለከተኛል ሳይሉ ሁላችንም በአቅማችን እንደ ዜጋ በጸና እምነትና ፍቅር የግል ምስክርነታችንን ለማካፈል ተጋብዘናል። እያንዳንዱ ሰው እንዳስተሳሰቡ። ዮሴፍ ስሚዝ እንዲህ አለ፣ ለፕሮስባይተሪያን፣ ለባፕቲስት ወይም በየትኛውም የሃይማኖት ወገን ውስጥ ላለ ሰው ሞርሞንም የኋለኛው ቀን ቅዱሳን ለተመሳሳይ መመሪያ የሚጮቁኑ በሮማን ካቶሊክ ላይ ወይም የትኛውም ያልታወቀ የሌላ ሃይማኖት ወገንና ራሳቸውን ለመከላከል በጣም ደካማ ለሆኑት በሰማይ ፊት ለመሞት ዝግጁ መሆኔን ለማወጅ ደፋል ነኝ አለ። የአርነት ፍቅር ነው ነፍሴን የሚያነሳሳው። የሲቪል እና የሃይማኖቶች አርነት እና ነጻነት ለሰው ዘር ሁሉ አለ። ወንድሞቼና እህቶቼ፣ እነኚህን የተከበሩ ነጻነቶችና መፍቶች ለራሳችንና ለልጅ ልጆቻችን ለመከላከል ኃላፊነት አለብን። እናንተና እኔ ምን ማድረግ እንችላለን? መጀመሪያ ማወቅ እንችላለን። በመንደራችሁ ሁሉ ውስጥ በሃይማኖት ነጻነት ግጭት ሊኖራቸው የሚችሉ ነገሮችን ተጠንቀቁ። ሁለተኛ ደግሞ በግል አቅማችሁ ለሃይማኖት ነጻነት ጥረታቸውን የሚያካፍሉትን ተቀላቀሏቸው። የሃይማኖት ነጻነት ለመከላከል አንድ ላይ ስሩ። ሶስተኛ፣ ለምታምኑት ነገር መልካም ምሳሌ ለመሆን ሕይወታችሁን ኑሩ። በቃልና በተግባር ሃይማኖቶቻችን የምንኖርበት መንገድ ስለ ሃይማኖታችን ልናወራ ከምንችለው በጣም በተሻለ ሁኔታ ጠቃሚ ነው። የአዳኛችን ዳግም መምጫ እየቀረበ ነው። በዚህ ታላቅ ምክንያት ላይ አንዘግይ። የነጻነት አርማ ከፍ አድርጎ ያነሳው ሻምበል ሞሮናይ አስታውሱ፣ በእነኚህ ቃላት ሰፈሩ፣ አምላካችንን፣ ሃይማኖቶቻችንን እና ነጻነቶቻችንን፣ ሰላማችንን፣ ሚስቶቻችንን፣ ልጆቻችንን ለማስታወስ የሕዝቡን መልስ እናስታውስ። ምርጫቸውን በለመለማመድ እነሱ አንድ ላይ እየሮጡ መጡ ለመተግበርና ቃል ኪዳን ለመግባት። ወንድሞች እና እህቶቼ፣ አትራመዱ፣ ሩጡ። ግን መንፈስ ቅዱስ በመከተል እና የእሱን ፍቃድ እንድናደርግ እግዚአብሔር የሰጠንን ነጻነቶች በማድረግ የነጻነትን በረከቶች ለመቀበል ሩጡ። ኢየሱስ ክርስቶስ የሰማ አባታችንን ፍቃድ ለማድረግ ምርጫውን እንደተጠቀመ ልዩ የሆነውን ምስክርነቴን ሰጣችኋለሁ። ስለ አዳኛችንን እንዲህ እንዘምራለን። ውዱን ደሙን በነጻ ፈሰሰ፣ ሕይወቱን በነጻ ሰጠ። እናም ስላደረገው በዋጋ የማይተመን በኃጢአት ክፍያው ኃይልና በረከቶች አማካኝነት ነጻነት እና የዘላለም ሕይወት ለመምረጥ በዋጋ የማይተመን እድል አለን። በነጻነት ዛሬና ሁሌም እርሱን ለመከተል እንድንመርጥ በቅዱሱ ስም በኢየሱስ ክርስቶስ ስም ጸልያለሁ። አሜን።